ነገረ
መላእክት
አይደል? ሜሪዮሎጂ ነገረ ማርያም፣ ክርስቶሎጂ ነገረ ክርስቶስ አይደል? እንደስኖሎጂ። ስለዚህ ነገደ ሳይሆን ነገረ መላእክት ማለት እንችላለን ባጭሩ። እና ነገደ ስንል ግን መላእክት ውስጥ ስንት ነገድ አለ? ስንት ሚል ደግሞ ምናልባት ሃይራርኪ አለ ወይ ዲፓርትመንት አለ ወይ የሚለው በዛ ልናየው እንችል ይሆናል። መጽሐፍ ቅዱሳችን ላይ መጽሐፍ ቅዱስ ለመላእክት ያስተምረናል፣ ስለመላእክት ይናገራል። የኛን ኩሪዮሲቲ ለማሟላት አይደለም መጽሐፍ ቅዱስ የጠየቀነው ነገር ሁሉ። በመካከለኛው ዘመን በአንድ መርፌ ጫፍ ላይ ስንት መላእክት ደንሳሉ አይነት እንደሱ ስለመላእክት ያለንን አምሮአችንን የሚያመጣውን ጥያቄ በሙሉ መጽሐፍ ቅዱስ አይመልስልን። ምክንያቱም መጽሐፍ ቅዱስ ዋና ዓላማ ሜታ ናሬቲቭ እግዚአብሔር ሰው ኃጢአት በክርስቶስ በኩል ያለውን ነገር ይሄ ነው ዋና። ስለዚህ በዚህ በዋና ነገር ውስጥ የሚነሱ ነገሮችን የተወሰነ ሐሳብ ያቀበለን መጽሐፍ ቅዱስ ያልፋል እንጂ ስለመላእክት ከሃ ስከፈ ምናምን አይነት አይነገርም። ስለዚህ ዕውቀታችን የሚያስፈልገውን መጽሐፍ ቅዱስ ያስፈልጋል ብሎ ያሰበውን ነው የሚነግረን። እግዚአብሔር ያስፈልጋቸዋል ያለውን ነገር በመጽሐፉ አስተላልፎልናል። እነሱን ነው የምንረዳው እንጂ ስለመላእክት ያሉን ጥያቄዎች በሙሉ ተንጠፍጥፈው በቃ ኩሪዮሲቲያችንን የማሟላት ነገር የለም። መላእክት አሉ አይደል? ያው የሉም የሚሉ ሰዎች ነበሩ በመጽሐፍ ቅዱስ። ሰዱቃውያን ነበሩ። እነሱ መላእክትም የሉም መናፍስትም የሉም ትንሣኤም የለም የሚሉ ነበሩ። ስለዚህ መላእክት የለም የሚሉ ሃይማኖተኞች መጽሐፍ ቅዱስ ውስጥ አሉ። መጽሐፍ ቅዱሳችን ግን መላእክት እንዳሉ ይነግረናል። መላእክት አሉ ብለን ነው የምንጀምረው አይደል? ስለሌሉ ነገሮች አይደለም የምንነጋገረው፣ ስላሉ ነገሮች ነው የምንነጋገረው። አሉ መጽሐፍ ቅዱሳችን ላይ መላእክት በተለያዩ ስሞች ተጠርተዋል። ለምሳሌ የዮብን መጽሐፍ ምዕራፍ 1 እና ምዕራፍ 2ን ስታነቡ ምዕራፍ 1 ቁጥር 6 እና ምዕራፍ 2 ቁጥር 1 የእግዚአብሔር ልጆች ወይም የአምላክ ልጆች ይላል ተሰበሰቡ ሰይጣንም ከመካከላቸው ብሎ ሲናገር የአምላክ ልጆች ወይም የእግዚአብሔር ልጆች ተብለው የቀረቡት ምኖች ናቸው? መላእክት ናቸው። በዮብ መጽሐፍ ምዕራፍ 1 እና ምዕራፍ 2 ላይ እንግዲህ የእግዚአብሔር ወይም የአምላክ ልጆች ተብለዋል መላእክት ማለት ነው። በሌላም ስፍራ ዕብራውያን ምዕራፍ 1 ቁጥር 14 ላይ ስታዩ መዳን የሚገባቸውን ሰዎች ለማገዝ የሚላኩ መናፍስት አይደሉም ምን ብሎ ስለ መላእክት ይናገራል። እና መላእክት ምን ናቸው? በዕብራውያን 1 14 መሰረት መናፍስት ናቸው፣ ስፒሪትስ ናቸው ማለት ነው። መናፍስት ሲባል ብዙ ጊዜ አምሯችን ውስጥ የሚመጣው እርኩሳን መናፍስት ነው። መናፍስት አድጀክቲቭ ነው የሚገልጽልን። ቅዱሳን መናፍስት፣ እርኩሳን መናፍስት ካልተባለ መናፍስት ማለት መንፈሶች ማለት ነው። መንፈስ በአማርኛ ሲበዛ መንፈሶች በግዕዝ ሲበዛ መናፍስት ይሆናል ማለት ነው። ስለዚህ መናፍስት ወይም መንፈሶች ተብለዋል በዕብራውያን 1 14 ላይ። በዳንኤል መጽሐፍ ላይ ደግሞ ምዕራፍ 4 ቁጥር 13 ቁጥር 17 ቁጥር 23 ደግሞ ቅዱስ ጠባቂ ተብሏል። ዳንኤል ባየው ህልም ትልቁ ዛፍ እንደዚህ ተቆርጦ እያለ ስለ ናቡከደነጾር ባየው ህልም ላይ ሳር የበላበትን ህልም ሲነግረው በህልሙ ላይ አንድ ቅዱስ ጠባቂ ተነሳና ዛፉን ቁረጡት፣ እንደዚህ አድርጉት፣ ሰባት እንትን ይለምልምበት አለ ያ ቅዱስ ጠባቂ እያለ ይናገራል። ስለ መልአክ ነው የሚያወራው እና ቅዱስ ጠባቂም ተብሎ በዳንኤል ምዕራፍ 4 ላይ ቀርቦልናል። ቀጥሎ ደግሞ ቆላሳይስ ምዕራፍ 1 ቁጥር 15 እና 16ን ስናነብ ክርስቶስ ኢየሱስ ፈጣሪ እንደሆነ የሚታዩትም የማይታዩትም በሙሉ ምኖች ይላል፣ ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል ሲል ስልጣናት፣ ጌትነት፣ አለቅነት ብሎ የጠቀሳቸው ዙፋናት በሙሉ የጠቀሳቸው ቅዱሳን መላእክትን ነው የጠቀሰው። ስለዚህ መጽሐፍ ቅዱሳችን ቀጥታ መላእክት፣ ቅዱስ ጠባቂ፣ የእግዚአብሔር ወይም የአምላክ ልጆች፣ መናፍስት፣ ዙፋናት፣ አለቅነት፣ ጌትነት፣ ኃይላት በሙሉ በማለት በተለያየ ስም ቢጠቅሳቸው የሚያወራው ስለማን ነው? ስለ መላእክት ነው የሚያወራው። ይህንን እናነሳለን። ስለ መላእክት ሲነሳ መጀመሪያው የሚሆነው ምንድነው? መላእክት ፍጡራን ናቸው። ምክንያቱም ያልተፈጠረ ከእግዚአብሔር ውጭ ማንም የለም። እግዚአብሔር የሁሉ አስገኝ የሁሉ ፈጣሪ ነው እንጂ ከእግዚአብሔር ጋር ነበሩ ብለን የምንላቸው ምንም ኃይላት የሉ። እግዚአብሔር ከመጀመሪያም ነበረ አለ። ሌላ ሁሉ ግን ምን የሆነ ነው? የተሰራ፣ የተፈጠረ፣ የተበጀ ነው። መላእክት ፍጡራን ናቸው። መቼ ነው የተፈጠሩት ብለን ስንጠይቅ በዚህ ጊዜ ብሎ በዚህ ጊዜ መላእክትን ፈጠረ ብሎ ስፔሲፊክ መጽሐፍ ቅዱስ አያስቀምጥልንም። ነገር ግን ገና ዘፍጥረት ምዕራፍ 1 ቁጥር 1ን ስናነብ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ስለሚናገር የእግዚአብሔር የመፍጠር መጀመሪያው ሰማይና ምድር ነው። ስለዚህ ከዘፍጥረት ምዕራፍ 1 ቁጥር 1 በፊት አይደለም የተፈጠሩት፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ስለዚህ የእግዚአብሔር የመጀመሪያ ፍጥረት ሰማይና ምድር ናቸው። ቀጥሎ ወደ ቁጥር 2 ስትሄዱ ግን ምድርም ባዶ ነበረች አይደል? ፎርምለስ ነበረች ይላል። አንዳንዶች ደግሞ ዲፎርምድ ይላሉ። ብቻ ነበረች፣ ቅርጽ የሌላት ነበረች ብሎ ሲናገር ስለ ሰማይ አያወራም። ሰማይ ምን ነበር ብሎ ሳያወራልን ሰማይና ምድርን ፈጠረ ብሎ ምድር ባዶ ነበረች ብሎ ወደ ምድር ሲሄድ ሰማይ ላይ ሰማይ ባዶ አልነበረም ማለት ነው። ወይም ደግሞ ሰማይ ምን ሆኗል ማለት ነው? ተሟልቶ ነበረ ማለት ነው። ስለዚህ በዘፍጥረት ምዕራፍ 1 ላይ ሰማይና ምድርን ሲፈጥር እግዚአብሔር መላእክትን ፈጥሯል። ምክንያቱም ሰማይ ሙሉ ነበረ፣ ባዶ አልነበረም። ቁጥር 2 ላይ ምድር ባዶ ነበረች ብሎ ከምድር ጋር ዲል ማድረጉን ይቀጥላል። ስለዚህ ከአንድ በኋላ ከሁለት በፊት ማለት እንችላለን። ይህንን ደግሞ በዘፍጥረት ምዕራፍ 2ም ላይ ስናነሳ ምዕራፍ 2 ቁጥር 1 ላይ እንደዚህ ይለናል። ዘፍጥረት ምዕራፍ 2 ቁጥር 1 ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ ይላል። ስለዚህ የሰማይት ሰራዊት ብሎ የሚያወራው ውስጥ መላእክት አሉበት። ስለዚህ በስድስት ቀን ውስጥ እግዚአብሔር ጨረሰ ብሎ የሚቀጥለው ላይ ሰማይና ምድር ከነ ሰራዊታቸው ተፈጸሙ፣ የተፈጸሙትም በዚህ መልክ ነው ብሎ ሲያወራልን ተፈጽመዋል ማለት ነው። ስለዚህ የሰማይ ሰራዊትም ምድርም ከነ ሰራዊቷ ሰማይም ከነ ሰራዊታቸው ተፈጥረዋል። ስለዚህ ሊሆን የሚችለው በመጀመሪያዎቹ ስድስት የፍጥረት ቀናት ውስጥ ነው። ኦፍኮርስ የሚሆነው በአንድና በሁለት መካከል ብንል ያስኬደናል። አስቀድሜ እንደተናገርኩት በዚህ ቀን ነው የተፈጠሩት ብሎ መጽሐፍ ቅዱስ ስፔሲፊክ አድርጎ አይነግረንም። ከዘፍጥረት አንዳንድ በፊት ሊሆን አይችልም በመጀመሪያ ብሎ ስለሚነግረን ከመጀመሪያ በኋላ ወይም በመጀመሪያ ላይ ነው የሚሆኑት። ምድር ባዶ ነበረች ይላል፣ ስለ ሰማይ አይነግረንም። ስለዚህ ያን ጊዜ እግዚአብሔር እንደፈጠረ ነው የሚታሰበው። ይሄ ብቻ አይደለም። በኢዮብ መጽሐፍ ላይም የሚነግረን ነገር አለ። ኢዮብ መጽሐፍ እሱ ጋር እንመጣለን። አሁን የነህምያ ላንብብ። ነህምያ ምዕራፍ 9 ቁጥር 6 አንተ ብቻ እግዚአብሔር ነህ፣ ፍጡራን ናቸው የሚለውን ለመናገር ነው። አንተ ብቻ እግዚአብሔር ነህ፣ ሰማዩንና የሰማያት ሰማይ ሰራዊታቸውም ሁሉ ምድርና በእርሷ ላይ ያሉት ሁሉ ባህሮችና በእነርሱ ውስጥ ያለው ሁሉ ፈጥረሃል፣ ሁሉንም ሕያው አድርገዋል፣ የሰማዩም ሰራዊት ለአንተ ይሰግዳሉ ይላል። ስለዚህ ማን የፈጠራቸው? እግዚአብሔር ነው የፈጠራቸው፣ ተፈጥረዋል ብሎ ነው የሚናገረው። እንደገና ቅድም ያነበብኩት ቆላሳይስ 1:16 የሚታዩትም የማይታዩትም ዙፋናትም ኃይላትም ስልጣናትም ሁሉ ቢሆኑ በእርሱ ተፈጥረዋል ስለሚል መላእክት የተፈጠሩ መሆናቸውን ከዚህ በመነሳት መናገር እንችላለን ማለት ነው። መላእክት መንፈሶች ናቸው ብለን አውርተናል። መላእክት መናፍስት ናቸው ብለን አውርተናል። መናፍስት ስንል ግን ምን ማለት ነው? ፊዚካል ወይም ቁሳዊ የሆነ አካል የላቸውም መላእክት፣ ቁሳዊ አካል የላቸውም። ግን ስፒሪት ቢንግ ስለሆኑ ስፒሪቹዋል አካል አላቸው። አካል ስንል በፈረንጅኛው ፐርሰን የሚለው ነው፣ ቦዲ ለማለት አይደለም። ፐርሰን ናቸው ስንል እውቀት አላቸው፣ ኢንተለጀንት ቢንግስ ናቸው ማለት ነው። እውቀት አላቸው፣ ያውቃሉ። ለዚህም የምናነሳቸው አንዳንድ ክፍሎች ይኖሩናል። እውቀት አላቸው። እውቀት ብቻ አይደለም ደግሞ ምን አላቸው? ምርጫ ማድረግም ይችላሉ፣ ዊል አላቸው ማለት ነው። ስለ እውቀት ስናነሳ ለምሳሌ በማቴዎስ 28 ቁጥር 5 ላይ በትንሣኤ ዕለት ሴቶቹ ሲመጡ መልአኩ ምን ይላቸዋል? ሴቶቹን እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና ብሎ መልአኩ ይናገራል። ስለዚህ ኢንዳይሬክትሊ የሚያውቅ ቢንግ መሆኑን እውቀት እንዳለው ኢንተለጀንስ እንዳለው ከዚህ ክፍል መረዳት እንችላለን ማለት ነው። ቀጥሎ ደግሞ ምርጫ ማድረግ ይችላሉ መልአክት የመምረጥ የሞራል ቢንግ ናቸው ማለት ነው። መልካምና ክፉን አውቆ የመምረጥ የመወሰን አላቸው። ምክንያቱም በሁለተኛ ጴጥሮስ ምዕራፍ 2:4 ላይ ስንመለከት ይሁዳ ደግሞ መጽሐፍ ላይ ይሁዳ 6ንም ስንመለከት እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ እንዳስቀመጣቸው ይናገራል። የይሁዳ መጽሐፍ ደግሞ መኖሪያቸውን የተዉትን ብሎ የራሳቸውን አለቅነት ያልጠበቁትን መላእክት ለዘላለም እንዳሰራቸው ሲነግረን መተውን፣ መኖሪያቸውን መተውን፣ ክፉ ነገርን መምረጥን፣ በእግዚአብሔር ላይ ማመፅን፣ አለመታዘዝን መግለጥ ከቻሉ ምን አላቸው ማለት ነው። የመምረጥ አቅም አላቸው ማለት ነው። ስለዚህ ማወቅ ይችላሉ፣ መምረጥ ይችላሉ ማለት ነው። መላእክት እንደዚህ አይነት ስፒሪቹዋል ቢንግስ ናቸው። በመሰረቱ ፐርሰን የምንለው ሶስት ግሩፖችን ነው የሚያካትተው። አንደኛ እግዚአብሔር ፐርሰን ነው አይደል? ሂዝ ፐርሰናል ጋር ፐርሰን ፈቃድ አለው፣ ዕውቀት አለው አይደል? ስሜት አለው እግዚአብሔር። አንደኛው ግሩፕ አንደኛው ክላስ ፐርሰን ስንል እግዚአብሔርን ነው። ሁለተኛ ፐርሰን የምንለው ክላስ ሰው፣ ሰዎች ፐርሰን ናቸው አይደል? ፈቃድ አላቸው፣ ስሜት አላቸው፣ ፍላጎት አላቸው ወዘተ ወዘተ። ሶስተኛ ፐርሰን የምንለው ደግሞ ማንን ነው? መላእክትን ነው። ፐርሰንስ ናቸው። የተለያየ ክላስ ነው። አንድ ክላስ ነን ምናምን የሚል ፉከራ መጽሐፍ ቅዱሳዊ አይደሉም። ክላስ ናቸው። መላእክት ፐርሰንስ ናቸው። ፈቃድ አላቸው፣ ፍላጎት አላቸው፣ መወሰን ይችላሉ፣ ስሜት አላቸው። ሲቆጡና ያለን አይደል? ሲጠይቁና ያለን እግዚአብሔርን ሲያዝኑና ያለን፣ ስለዚህ ሲያምጹምና ያለን ፐርሰንስ ናቸው። እግዚአብሔር ፐርሰን ነው። ሰዎች ፐርሰን ናቸው። መላእክት ፐርሰን ናቸው። ግን አንድ አይነት አይደሉም። የተለያየ ክላስ ነው ያለን ማለት ነው። ስለዚህ እንደዚህ አይነት አካል ነው ያላቸው። ስፒሪቹዋል ቢንግስ ናቸው። ማወቅ ይችላሉ፣ መወሰን ይችላሉ የሚለውን እናያለን። ቀጥሎ ስለ ፍጥረት ስናወራ ቅድም ኢዮብ ላይ እንመጣበታለን ብያለው። ኢዮብ 38 ቁጥር 6 እና ቁጥር 7 ኢዮብ 38 ቁጥር 6 እና 7 አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ መሰረቶቿ በምድር ላይ ተተክለው ነበር የማዕዘኗንስ ድንጋይ ያቆመ ማን ነው? ምዕራፍ 38 የሚያወራው እግዚአብሔር ነው የሚናገረው። ምዕራፍ 38 የኢዮብ መጽሐፍ ላይ እግዚአብሔር ነው ያው እነዛ ሰዎች ሲናገሩ ቆይተው እግዚአብሔር 38 ላይ መናገር ይጀምራል። ስለዚህ ኢዮብን ምንድን ነው የሚለው? ተነስ እስቲ መልስልኝ፣ መናገር የምትችል ከሆነ እውቀት አለኝ የምትል ከሆነ መልስልኝ ይለው እና ቁጥር 4 ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? ታስተውል እንደሆነ ተናገር። ብታውቅስ መሰፈሪያዋን የወሰነ የማንን? የምድርን። በላይዋስ የመለኪያ ገመድ የዘረጋ ማን ነው? አጥቢያ ኮከቦች ሲዘምሩ የእግዚአብሔር ልጆች ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር? ስለዚህ እግዚአብሔር ምድርን ሲመሰርት ሲያጸና መላእክት ምን ብለዋል? የእግዚአብሔር ልጆች አጥቢያ ኮከቦች ምን ብለዋል? እልል ብለዋል፣ ዘምረዋል፣ አንተ የት ነበርክ ይለዋል። ስለዚህ እግዚአብሔር ምድርን ሲፈጥር፣ ምድርን ሲያሟላ፣ ሲያበጃጅ፣ ሲፈጻጽም፣ ፊኒሽንጉን ሲሰራ ምድር ባዶ ነበረች ብሎ ሲቀጥል መላእክት ምን እያደረጉ ነበር ማለት ነው? እልል እያሉ እየዘመሩ ነበር። ስለዚህ የምድር ጉዳይ ሲፈጠር እነሱ ኦልሬዲ ተፈጥረዋል ነበሩ ማለት ነው። ስለዚህ ከዘፍጥረት አንድ በኋላ ሁለት በፊት ያልኩት ቅድም የምድሩ ጉዳይ ሲሰራ እነሱ በእልልታ አፕሪሺየሽናቸውን በአምልኮ እየገለጡ ነበር። ያንን ነው እግዚአብሔር ጠቅሶ ነበር ያኔ አንተ የሚለው ማለት ነው። አንዳንዴ እንዲህ የሚለንም ያስፈልገናል። ሁሉን እናውቃለን ስንል ነበርክ ለመሆኑ የሚለን ያስፈልጋል እንደሱ። ስለዚህ የተፈጠሩት በዛ ጊዜ ነው ብለን መናገር እንችላለን። ደግሞ ያው ቀጥሎ ምዕራፍ 3 ላይ ስትመጡ አጅሬ ሊያስታት ይመጣል አይደለም? ስለዚህ መፈጠር ብቻ አይደለም ኃጢአት ሰርተውም የወደቁ መላእክት ጉዳይ ወሪ ተፈጽሟል ማለት ነው። ተፈጥረዋል። ከዘፍጥረት ምዕራፍ 3 በፊት ግን በጣም ብዙ ታሪክ ነው የተካሄደው። በድልድዩ ስር ብዙ ውሃ አልፏል። እስከ ምዕራፍ 3 ስንደርስ ብዙ ታሪክ ተፈጥረው ኖረው አምፀው ተጥለው ሊያስት መጥቶ ሁሉ እዛ ውስጥ ተካሂዷል። ይሄ ሁሉ ባይነገረንም ጉዳዩ ከሰው ጋር ስለነበር፣ ምክንያቱም የእግዚአብሔር ቁንጮ ፍጥረት ሰው ነው እንደምታውቁት። ምክንያቱም ስለ ፍጥረታቸው ስናወራ መላእክት እንዴት እንደተፈጠሩ አናቅ። ሰው ካፈር ተበጀ፣ በእግዚአብሔር መልክና አምሳል ተፈጠረ፣ በአርአያ ስላሴ ሰው ተፈጠረ። መላእክት ግን በእግዚአብሔር አምሳል ስለመፈጠራቸው ምንም አልተነገረን። ሰው የተለየ ነገር እንዳለው እናያለን። ያው ታስበው ዘንድ ሰው ምንድን ነው ሁሌ ልንደነቅበት የሚገባው ነገር ነው። ምክንያቱም ቅድም ያነበብነው የጴጥሮስን መጽሐፍ የይሁዳን መጽሐፍ የሚነግረን መኖሪያቸውን የተዉትን ብሎ ሳይራራላቸው ለዘላለም እንዲጠበቁ ብሎ ነው የሚናገረው። ያመፁት መላእክት ሁሉም አይደሉም አይደል? ምን ያህሉ እንዳመፁ ማናቅም፣ ሁሉም አይደሉም። የሆነ ቡድን አምፆ አራራላቸው። ሰው የወደቀው ከፊሉ አይደለም፣ ሁሉም ሰው ነው የወደቀው። የራራው ግን ለሰው ነው። ለሁሉ ለወደቁት ራርቶ ከፊሉ ለወደቀው ቃሉ የሚለው ቃል በቃል ሳይራራላቸው ስለዚህ ለሰው የሆነ ነገር ስለነበረው እግዚአብሔር መጽሐፉ የሚነግረን ሰውና እግዚአብሔርን ነው እየነገረን ያለውና መላእክቱ ላይ ስፖትላይቱ አልተቀመጠም እንጂ አራራላቸው ሙድቀታቸው ሁሉ በዛ ታሪክ ውስጥ ነው የተዘመረው የተገለጠው መላእክት ያውቃሉ አለን መላእክት ሞራል ቢንግ ናቸው አለን ቀጥሎ መላእክት ደግሞ ምን ያረጋሉ ይዘምራሉ ያመልካሉ ብዙ ጥቅሶች መውሰድ እንችላለን በተለይ ዮሐንስ ራእይ ምዕራፍ 4 እና ምዕራፍ 5ን ስታነቡ ይዘም እልፍ ጊዜ እልፍ ምናምን ይያሉ የዕብራውያን መጽሐፍም ይናገራል እንጠቅሰዋለን እሱንም በኋላ ግን መላእክት እግዚአብሔርን ያመልካሉ እግዚአብሔርን ለእግዚአብሔር ክብር ይዘምራሉ ኢሳይያስ 6ንም ስታነቡ መላእክቱን ይናገራል አይደል ኪሩቤል ብሎ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሩ የተነሳ ተሞልታለች እንዴ አይነት ነገሮች ይነግረናልና መላእክት ምን ያረጋሉ ማለት ነው የማምለክ የመዘመር እግዚአብሔርን የማክበር ስራም አላቸው ማወቅ ብቻ ሳይሆን መወሰን ብቻ ሳይሆን መምረጥ ብቻ ሳይሆን መዘመር የሚችሉ ናቸው ስጠረጥር እንዲያውም ቅድም አብረውን ይዘምሩ ይመስለኛል ቅድም በጣም ጥሩ አምልኮ እንደነበረ አስባለሁና ስለዚህ የዘመሩም ይመስለኛል መላእክት መጽሐፍ ቅዱስ ላይ ቅድም እንዳልኳችሁ በተለያየ ስም ተጠርተዋል ውስጣቸው ነገድ የተባለው ልጣቀምበት መሰለኝ ነገድ ሳይኖራቸው አይቀርም ተብሎ ይጠረጠራል ግምቶች አሉ ምክንያቱም መጽሐፍ ቅዱስ አንዳንድ ነገሮችን ይጠቁመናል ለምሳሌ ኪሩቤል ስለሚባል በነጠላ በአማርኛ ኪሩብ ነው ኪሩቤል ብዙ ነው መሰለኝ ይመስለኛል ዘፍጥረት ምዕራፍ 3 ገና ስናነብ አዳም ከገነት ከወጣ በኋላ እንዳይመለስ ኪሩቤልንና የምትገለባበትን የነበልባል ሰይፍ አኖረ ይላል ስለዚህ ምዕራፍ 3 ላይ ኪሩቤል የሚባል ነገር ኢንትሮዲዩስ እንደረጋለን ማለት ነው ምዕራፍ 3 ላይ ብቻ አይደለም መዝሙር 18 10 ላይ ስታነቡ ደግሞ እግዚአብሔር በኪሩቤል ላይ ተቀምጦ በረረ በነፋስም ክንፍ ብሎ ይናገራል ስለዚህ እግዚአብሔር በኪሩቤል ላይ ተቀምጦ ይላል የሆነ ሰረገላ ነው የሚመስለን መቀመጫ ነው የሚመስለን ግን ኪሩቤል የመላእክት አንድ ነገድ ወይም አንድ ክፍል አድርገን ልንወስድ እንችላለን በዘጸአት ምዕራፍ 28 ከቁጥር 18 እስከ 22 አንዳንድ ሰዎች ኪሩቤል መላእክት አይደሉም ብለው ሲያስተምሩም ሰምቻለሁ ያው በዚህ ዘመን ብዙ ትምህርት አለ ዘፍጥረት ምዕራፍ 18 ስለ ታቦቱ ነው የሚነግረን ሁለት ኪሩቤል ከተቀጠቀጠ ወርቅ ሥራ በስርየት መክደኛውም ላይ በሁለት ወገን ታደርጋቸዋለ ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገ አንድ ላይ ተሰራለ ኪሩቤልም ክንፎቻቸውን ወደ ላይ ኪሩቤል ብሏል ክንፎችም ነግሮናል ወደ ላይ ዘረጋሉ የስርየት መክደኛውንም በክንፎቻቸው ይሸፍናሉ ፊታቸው ምርስ በርስ ይተያያል የኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ የስርየት መክደኛውንም በታቦቱ ላይ ታረጋዋለ ብሎ ይናገራል እግዚአብሔር ራሱ የሚገለጠው ደግሞ በሌሎች ክፍሎች መሰረት በስርየት መክደኛው ነው ስለዚህ ከእግዚአብሔር ዙፋን ጋር የተገናኘ አይነት ነገደ መላእክት ነው የሚመስለኝ ምክንያቱም በመላእክት ክንፍ በኪሩቤል ተቀምጦ በረረ ይለናል እግዚአብሔር በስርየት መክደኛው ላይ ይገኛል ብሎ ኪሩቤልን ነው የሚያስቀምጥልን ወደ ኢሳይያስ 6ም ብንሄድ ተመሳሳይ ነገር ይቀርታ ሱራፌል ነው እሱ ማየት እንችላለን ቀጥሎ ደግሞ ሌላው ነገድ ሱራፌል የሚል ነው ያ ሁላችን የምናውቀው ክፍል ነው ኢሳይያስ ምዕራፍ 6 እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት ብሎ የሚናገር ነው ዮሐንስ 13 ደግሞ ክርስቶስ ነበር ኢየሱስ ነበር ብሎ ነው የሚነግረን እግዚአብሔር ከፍ በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት የልብሱም ዘርፍ መቅደሱን ሞልቶ ነበር ሱራፌልም ከእርሱ በላይ ቆመው ነበር ለእያንዳንዱም 6 ክንፍ ነበረው ብሎ ይነግረናል ከዛ ቅዱስ ቅዱስ ብለው ይጮሁ እንደነበር ይነግረናል ቁጥር 6 ስንወስ ከሱራፌልም አንዱ እየበረረ ወደኔ መጥቶ ብሎ ይናገራል ስለዚህ ሌላኛው ደግሞ ሱራፌል የሚባሉት ናቸው እነዚህም ክንፍ እንዳላቸው ነው የሚነግረን ኪሩቤልም ቀድም ታቦቱ ጋር ክንፍ አላቸው ተብሎ ተነግሮናል ስለዚህ ኢንጄኔራል መላእክት በሚለው ውስጥ ልንከታቸው የምንችላቸው ናቸው ማለት ነው ቀጥሎ ደግሞ በሕዝቅኤል መጽሐፍና በራእይ መጽሐፍ ላይ ደግሞ በድሮ የአማርኛ ትርጉም እንስሶች ይላል እንግሊዘኛው creatures ነው የሚለው አዲሱ መደበኛ ትርጉምም ፍጥረታት ነው የሚለው ስለዚህ ሕያዋን ፍጥረታት living creatures ወይም በአዲሱ መደበኛ ትርጉም ሕያዋን ፍጥረታት ሕዝቅኤል 1 ከ15 እስከ 14 ጀመራችኋል እስኪ? እሺ ስለዚህ ሱለ ዳንኤል ሰጥቻለሁ። ራእይ 4 ከ6 እስከ 8 ላይ በድሮ ትርጉም ነው ማነበው። የሐዋን ፍጥረታት ብላችሁ መረዳት ትችላላችሁ። በዙፋኑም ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ አይኖች የሞሏቸው አራት እንስሳዎች ነበሩ ወይም ሕያዋን ፍጥረታት ነበሩ። ፊተኛው እንስሳ ወይም የመጀመሪያው ፍጡር አንበሳን ይመስላል። ሁለተኛው ጥጃን፣ ሶስተኛው እንደ ሰው ፊት ነበረው፣ አራተኛው የንስር ይመስላል። እና አራቱ እንስሳዎች ወይም እነዚህ ሕያዋን ፍጥረታት ስድስት ክንፎች አሏቸው፣ በዙሪያቸውና በውስጣቸውም አይኖች ሞልተውባቸዋል ይላል። እነዚህም እንግዲህ ሕያዋን ፍጥረታት ተብለዋል። ስለዚህ አሁን መላእክት ቢያንስ የክሩቤል ወገን እንዳላውቀናል፣ የሱራፌል ወገን እንዳላውቀናል፣ ሕያዋን ፍጥረታት የሚባሉ ሌላ ነገድ እንዳላውቀናል፣ ሌሎች ሊኖሩ ይችላሉ አናውቅም። ያው ቅድም እንዳልኩት የመጽሐፍ ቅዱስ ዋና ዓላማ ስለ መላእክት ጥንፍፍ አድርጎ ማስረዳት አይደለም፣ ስለ ክርስቶስ እግዚአብሔር ለሰው ልጅ ስላለው ፍቅር ነው። በቃ የመጽሐፍ ቅዱስ the whole message ይሄ ስለሆነ እዚህ ላይ እግረ መንገዱን የሆነ መልአክ መጣ ሲል መልአክ የሚባል መኖሩን ነው የሚነግረን እንጂ የመጽሐፍ ቅዱስ አጀንዳ መልአክት አይደሉም ማለት ነው። ከመልአክት ጋር የሚቀጥለው ጥያቄ የመልአክት አለቆች ወይም አለቃ የሚል ነው። ወይም በመልአክት መካከል የስልጣን ተዋረድ አለ ወይ ሃይራርኪ አለ ወይ የሚል ጥያቄ ነው። ያው ኦርቶዶክስ ባክግራውንድ የመጣችሁ ሰዎች ስለ ሊቀ መላእኩ ገብርኤል ወይም ስለ ሊቀ መላእኩ ሚካኤል ሲባል ተሰማላችሁ። መጽሐፍ ቅዱስ በስም የሚነግረን በፕሮቴስታንት ባይብል ሁለት መላእክትን ብቻ ነው በስም የሚነግረን፣ ገብርኤልና ሚካኤል። የአይሁዳውያኑ መጽሐፍ ደግሞ ሌሎቹንም በስም ይነግረናል። ያው የአይሁዳውያን የነሱ ብሉይ ኪዳን ማለት የኛ ብሉይ ኪዳን ነው፣ ግን ካኖናይዝ ያልተደረጉ ሌሎች መጽሐፎች አሏቸው። እነሱም እስትንፋሰ መለኮት ናቸው ብለው አያምኑባቸው አሉ። ግን መጽሐፍ ቅዱስ ወይም እስትንፋሰ መለኮት የሆነው ቃል ሁለቱን መላእክት ብቻ ነው የሚነግረን። ሁለቱ መላእክት እነማን ናቸው? ሚካኤልና ገብርኤል ናቸው። አሁን ሃይራርኪ አለ ወይ ብለን ስንጠይቅ፣ አዎ ሃይራርኪ አለ። ለምንድን ነው የምንለው? ይሁዳ 9 ላይ ምን ይላል? ስለሚሳደቡት ሰዎች ሲናገር እንኳን እነሱ ብሎ ይናገርና የመላእክት አለቃ ሚካኤል እንኳን ስለ ሙሴ ሥጋ ከሰይጣን ጋር በተከራከረ ጊዜ ብሎ ታሪኩን ሲነግረን ሚካኤልን ምን ብሎ ነው ኢንትሮዲውስ ያደረገው? የመላእክት አለቃ ብሎ ነው የተናገረው ማለት ነው። የመላእክት አለቃ። ስለዚህ አለቃ አለ ማለት ነው። በአንደኛ ተሰሎንቄ መጽሐፍ ምዕራፍ 4 ቁጥር 16 ላይ ስለ ጌታ መምጣት ሲናገር ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ወርዳልና ይላል። ስለዚህ ጌታ ሲመጣ በማን ድምፅ ታጅቦ ነው? በመላእክት አለቃ ብሎ አሁንም አለቃ የሚል ነገር ይነግረናል ማለት ነው። ሌላም ክፍል ደግሞ የሚነግረን ራእይ 12 ቁጥር 7 እና 8 ምን ይለናል? በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ ሲል ሚካኤል አለቃቸው። ሚካኤልና ምኑ? ሰራዊቱ፣ የሱ ሰራዊት፣ እሱ መሪያቸው አዝማቻቸው እንደሆነ አይነት ነው የሚነግረን። ስለዚህ አንድ የምንስማማበት ነገር ምንድነው? በግልጽ የምንስማማበት አለቃም አለ፣ ሚካኤል አለቃ ነው። በሌላኛው አቅጣጫ ደግሞ የለም፣ ሚካኤል ብቻ አይደለም አለቃ፣ ከአንድ በላይ አለቃ ሊኖር ይችላል የሚል ሐሳብ አለ። መነሻ የሚያደርገው ዳንኤል ምዕራፍ 10 ቁጥር 13 ነው። ዳንኤል ምዕራፍ 10 ቁጥር 13 ገብርኤል ነው የሚናገረው። መጥቼ ነበር፣ ገና መጸለይ በጀመርክ በመጀመሪያ ቀን ጸሎትህ ተሰምቶ መጥቼ ነበር ይለዋል። ግን የፋርስ አለቃ ለ21 ቀን ተቋቋመ። ከዛ በኋላ ግን ምን ሆነ ነው የሚለው? ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ ገብርኤል ይናገራል። ስለዚህ ከዋነኞቹ አለቆች አንዱ ማለት የሆኑ አለቆች አሉ፣ ከዛ መካከል ሚካኤል አንዱ ነው ብለው ሰዎች እዚህ ላይ ስትረስ ያደርጋሉ። በተጻፈበት ቋንቋ እንዴት ነው ምናምን የሚል ነገር ውስጥ መግባት ብዙ አያስፈልግም። አሁን ግን ይሄ ሐሳብ ደግሞ በአንዳንድ ወገኖች ዘንድ ይነሳል። ተጨማሪ ከዚህ ጋር የሚነሳው የሆነ ፓተርን መጽሐፍ ቅዱስ ላይ እናያለን። ሚካኤል ሲነሳ ብዙ ጊዜ የሚነሳው ከምን ጋር ነው? ከጦር ጋር ነው። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ፣ ሚካኤልና ሰራዊቱ ተዋጉ አይነት ብሎ ሲያቀርብ ሚካኤል መከላከያ ሚኒስቴር ነው የሚመስለው። ሁልጊዜ ውጊያ ላይ ነው። ወይ ራሱ ወደ ገብርኤል ስንመጣ ገብርኤልን የቱ ጋር ነው የምታገኙት? የምስራች ነው የሚናገረው። በስድስተኛው ወር መልአኩ ገብርኤል ወደ በናዝሬት ተላከ። ምን የምስራች? ዘካርያስና ኤልሳቤጥ ጋር መጥቶ የምስራች የነገራቸው ማን ነው? ገብርኤል ነው። አሁን ባነበብነው የዳንኤል መጽሐፍ ውስጥ ደግሞ የመጀመሪያ ቀን ተሰምቶ መልእክት ይዤልህ መጥቼ ነበር ተቋቋመኝ እና ሲያቀተኝ ማንን ጠራው ነው የሚለው። መከላከያውን ጠርቶ እሱ ግን እዛ ሲፋጠጡ አልፎ መልእክት እንዳደረሰ ስናይ ፓተርኑ ሚካኤል ውጊያ ላይ፣ ስለዚህ የውጊያው አለቃ ወይም መከላከያ ሚኒስቴር፣ ገብርኤል የምስራች የሚናገር ዲፓርትመንት ኖሮ የእሱ አለቃ አይነት ነገርም ይመስላል። ቅድም ባነበብነው ከዋነኞቹ አለቆች አንዱ በሚል ስለዚህ እያንዳንዱ ዲፓርትመንት ምናልባት ሱራፌል የሚለው ኢሳያስ 6 ላይ ተመስርተን ከዙፋኑ ጋር ተገናኘ ሆነው አለቃ ይኖራቸው ይሆን? ኪሩቤል እግዚአብሔር ተጓዘ ኪሩቤል ክንፍ ላይ በረረ የሚለው እግዚአብሔር እንዲህ ይሆን? የሆነ ዲፓርትመንት ኖሯቸው እያንዳንዱ ሄድ ይኖረው ይሆን? ገብቷቸዋል አካሄዴ። ልክ በምድር እንዳሉ ሚኒስቴር መስሪያ ቤቶች ሆኖ ምናልባት ሚካኤል መከላከያ ሚኒስቴርም ጠቅላይ ሚኒስቴርም ሆኖ ይሆን? ወይም ደግሞ ጠቅላይ ሚኒስቴሩ ክርስቶስ ይሆን? ስለዚህ ያለው ሀሳብ እነዚህ ናቸው። ሃይራርኪ በመካከላቸው አለ ወይ? አሁን አለ። ጥያቄው ግን ሚካኤል የመላእክት ሁሉ አለቃ ነው አንዱ ሀሳብ ነው። ምክንያቱም የመላእክት አለቃ ነው፣ እውነት ነው። እንደገና ጌታችን ሲመጣ በመላእክት አለቃ ድምፅ ሲል ነጠላ ነው አይደል? የመላእክት አለቃ አለቆች አይልም። ስለዚህ ነጠላ ብቻ ነው፣ ነጠላ አለቃ ነው ያላቸው፣ ሲንግል አለቃ ነው ያለው። ያው በህግ ሲተረጉሙ የኛ ሀገር አጋጣሚ ላንሳ፣ አሁን ሪዛይን ያደረገው ጠቅላይ ሚኒስትር ቦታ ሲይዝ 3 ምክትል ጠቅላይ ሚኒስትር ተሾመ፣ በደንብ አድርገው የሚወጥሩ የሚይዙ ማለት ነው። እና ህገ መንግስቱ የምክትል ጠቅላይ ሚኒስትሩ ስልጣን ምናምን ነው የሚለው እና ክርክር ነበረ። የምክትል ጠቅላይ ሚኒስትሩ ስለሚል አንድ ነው ማለት ነው በነጠላ ቁጥር ስለሆነ ይላል አንደኛው ወገን። ሌላኛው ወገን የምክትሉ አለ እንጂ አንድ ምክትል ይኖራል ስላላለ ብዙ ሊሆን ይችላል፣ እንደፈለግን እንቀይዳለን፣ በዚህም በዚህም አድርገው ብለው 3 ከብቷቸው አላሳብ። ፖለቲካ ለማውራት አይደለም፣ ግን በነጠላ መቅረቡ የምርም አንድ ብቻ ማለት ሊሆን ይችላል፣ ብዙም ተብሎ ሊተረጉም ይችላል አይነት የህግ ክርክር አለ። ያንን ወደዚህ አናመጣም። በመላእክት አለቃ ድምፅ ጌታችን ይመጣል ማለት አንድ ብቻ አለ ማለት ነው ወይስ አይደለም? አናውቅም። ግን ሚካኤል የመላእክት አለቃ ነው። ውጊያ ላይ ገብርኤል የፋርስ አለቃ ተቋቁሞት ማንን ጠርቶ ነው ያለፈው? ሚካኤል። ስለዚህ ሞር ፓወርፉል ይመስላል ሚካኤል ማለት ነው። ስለዚህ በመላእክት መካከል ሃይራርኪ አለ፣ የስልጣን ተዋረድ አለ፣ የበላይና የበታች አለ ማለት ነው። ይህንን መውሰድ እንችላለን። ቀጥሎ ስለ ፍጥረታቸው አንስተናል። መላእክት ፍጥረት ናቸው ብለን ቅድም ስናነሳ፣ ስለዚህ በአንድ ጊዜ አንድ ቦታ ብቻ ነው የሚገኙት። መላእክት ፍጥረታት ስለሆኑ ኤኒ ፍጥረት፣ ማንኛውም ፍጥረት በአንድ ጊዜ አንድ ቦታ ብቻ ነው የሚገኘው። በአንድ ጊዜ ሁሉ ቦታ የሚገኘው ማን ነው? እግዚአብሔር። እግዚአብሔር በአንድ ጊዜ አንድ ቦታ ይገኛል ማለት ግን ምን ማለት ነው? እንደው ነገርን ነገር ያነሳዋል። ምን ማለት ነው? ሁሉንም ያህል በአንድ ጊዜ ምን ማለት ነው? እግዚአብሔር በአንድ ጊዜ ሁሉ ቦታ ይገኛል ነው አለ። ግን በአንድ ጊዜ ሁሉ ቦታ ይገኛል ማለት ምን ማለት ነው? ፕሬዘንሱ ሁሉ ቦታ አለ። ስፔስ የተፈጠረ ነው አይደል? ቦታ የሚለው ነገር የተፈጠረ ነው። አሁን በእኔና በዳንኤል መካከል ያለው ቦታ የተፈጠረ ነው አይደል? ስፔስ የተፈጠረ ነው። ታይም የተፈጠረ ነው። እግዚአብሔር ከዚህ ውጪ ነው፣ ከስፔስ ውጪ ነው እግዚአብሔር። ያው በጣም እንደሚቸግር አውቃለሁ። እኔም እየቸገረኝ ነው የምነግራችሁ እንጂ ገብቶኝ አይደለም የምነግራችሁ። እና የሚቸግረኝን ነው አብረን እንቸገር። እና እግዚአብሔር ከስፔስ ከታይም ውጪ ነው። ትላንት ነገ ዛሬ የማይባለው እግዚአብሔር ከታይም ውጪ ነው አይደል? ታይም የተፈጠረ ስለሆነ እግዚአብሔር ከታይም ውጪ ነው። በጊዜ የሚተዳደር በጊዜ የሚገዛ ለእግዚአብሔር ትላንት፣ ለእግዚአብሔር ዛሬ፣ ለእግዚአብሔር ነገ አይባልም። ከታይም ውጪ ነው። ለእኛ ግን ትላንት አለ፣ ዛሬ አለ፣ ነገ አለ። እግዚአብሔር ከስፔስም ውጪ ነው። ምክንያቱም ስፔስ ምንድነው የተፈጠረ ነው ስለዚህ ለኛ ዚጋ ዛጋም ይባላል እግዚአብሔር ግን ልክ ከታይም ውጪ እንደሆነው ከስፔስም ውጪ ነው ስለዚህ ዚጋ ዛጋም ሚለው ራሱ ለእግዚአብሔር ሚኒንግለስ ስለዚህ ይሄንን መግለጽ ሲያቀተን እግዚአብሔር በሁሉ ቦታ ይገኛል እንላለን ግን ያልን ያለነው ከስፔስ ውጪ ነው እግዚአብሔር ዚጋ ዛጋ ትላንት ዛይ ታይም እና ስፔስ የኛ ጣጣዎች ናቸው የኛ ጣጣ ነው ለእግዚአብሔር ጉዳይ አይደለም እኛ በቃ ምን ተዳደ የተፈጠሩ ነገሮች እንደኛ ክሬቸር ናቸው ማለት ነው ክሬትድ ቢንግስ ናቸው ማለት ነው ጊዜና ስፔስም እግዚአብሔር ከዛ ውጪ ነው ከስፔስ ውጪ ነው እና እግዚአብሔር በሁሉ ቦታ ይገኛል ማለት ሁሉን ይቆጣጠራል ለማለት ነው እዛ ሆኖ ግን ሁሉ በፊቱ በቃ የተዘረጋ ነገር ነው አንዳንዴ ስለ ባለፈውም ስለ ሞተው እንግሊዛዊ ማን ነው ሆኪንስ አው ስለሱ ምናምን አንዳንድ ቪዲዮዎቹን ስታዩ የድሮ ሲያስረዱ ስፔስ እንዴት አጥፎ ይሄ ብላክ ሆልስ እንደዚህ ሆኖ ምናምን ሲሉ በቃ አምጥተው እንዲ ያስቀመጡት እንዲ ምናምን ሲሉ የሆነ ነገር መሆኑ ፍጥረት መሆኑ የሆነ ነገር መሆኑ ትንሽ ይላችሁና እንድትይዙ ስትሉ የለም በቃ እግዚአብሔር ፈጥሮት ማለት ነው መላእክት እንደሱ አይደሉም መላእክት እዚህ ጋር እዛ ጋር የሚባሉ ናቸው እዚህ ጋር እዛ ጋር የሚባል ምክንያቱም መጽሐፍ ቅዱስ ተላከ ቅድማውን ገብርኤል በስድስተኛው ወር ከዚህ ወደዛ ተላከ ከዚህ ወደዛ መጣ ነው የሚባለው ሰይጣንም በሁሉ ስፍራ አይገኝም አይደል አይገኝም ያው እሱም በሃይራርኪው መሰረት በመናፍስቱ ባጋንንቱ እየተጠቀመ የተለያዩ ስራዎችን ይሰራል እንጂ በአንድ ጊዜ ሁሉ ቦታ ሊገኝ አይችልም ስፕሪት ቢሆኑም ፊዚካል ወይም ቁሳዊ ማቴሪያል አካል ባይኖራቸውም በአንድ ጊዜ ሁሉ ቦታ መገኘት አይችሉም ውሱን ናቸው ማለት ሊሚትድ ናቸው ማለት ሊሚትድ ናቸው ስንል በኃይላቸውም ጭምር ነው መላእክት ከሰው የበለጠ ኃይል አላቸው አሁን ባለው ሁኔታ ከሰው የበለጠ ኃይል አላቸው ምክንያቱም መላእክት በተገለጡባቸው ስፍራዎች ለምሳሌ ዮሐንስ ራእይ ሁላችንን ያው سنከራከርም ተክሰው ጥክስ ሊሰግድለት አይነት ነገር ወደቀ ስንል ክብሩ ነው አይደል መላእክቱ የነበረው ክብር ሰውን እንዲደፋ ያረጋል የጌታ ትንሳኤ ላይም ስናነብ መላእክቱ ወረደ ምድርም ከክብሩ የተነሳ ተንቀጠቀ ምድር መንቀጥቀጥ ተካሄደ እነዚህ ነገሮች ይነግሩን አሁን ባለው ሌቭል ከሰው ፓወርፉል ናቸው መላእክት ከሰው ፓወርፉል ናቸው ማለት ግን አንሊሚትድ ፓወር አላቸው ማለት አይደለም የተወሰነ የተገደበ ኃይል ነው ያላቸው መላእክት ወድቀዋል ያው ዛሬ ስለወደቁት አይደለም እናወራው ጌታ ቢፈቅድ ሳምንት ይሆናል ስለወደቁት ስናወራም የወደቁትም ኃይል አላቸው አይደል ኃይል አላቸው ከነ ኃይላቸው ነው የወደቁት ተቀንሶ ነው የወደቁት አናቀ ግን አንድ ነገር እናቃለን የተጣሉቱ የወደቁቱ ምን አላቸው ኃይል አላቸው በዛ ኃይላቸው ኢቭል ይሰራሉ ክፋት ይሰራሉ ያበላሻሉ የእግዚአብሔርን ፍጥረት ዓለም ስምረቱን ሰላሙን ፍቅሩን ይሄ በቃ በደንብ መሰናሰሉን መተሳሰሩን መያያዙን ውበቱን መልካም ነገሩን ማደፍረስ ማጥፋት ይፈልጋሉና ያንን የሚያረጉበት ኃይል አላቸው ሰዎችን መንዳት ሰዎችን መጠቀም ማጋጨት ይችላል ኃይል አላቸው ቀደም እንዳነበብነው ሚካኤልና ሰራዊቱ ተዋጉ ከማን ጋር ከሰይጣንና ከዲያብሎስና ከሰራዊቱ ጋር ተዋጉ ሲል ቀደም ያነበብነው የገብርኤልም ተቋቋመኝ የፋርስ አለቃ ስለዚህ ከሚካኤል ጋር አጋተሬ እኔ መጣው አይነት ማለት ነው ባራድኛ ሲነገር እንደሱ አይነቱንም ስናይ በቃ ኃይል አላቸው የወደቁትም ኃይል አላቸው ግን ሙሉ በሙሉ በፊትም የነበራቸውን እንዳለ ነው ይዘው የወደቁት የለም ተሸርፎለት ነው ወደቁት አናቀም ግን ኃይል እንዳላቸው መርሳት አይኖርብንም በአንድ ቦታ መገኘት ይችላሉ በአንድ ጊዜ ሁሉ ቦታ መገኘት ግን በሁሉ ቦታ ተገኝነት የእግዚአብሔር ነው ለመሆኑ መላእክት ስንት ናቸው ያው በአንድ መርፌ ላይ ስንት እንደሚቆሙ እንነጋገራለን ስንት ናቸው ስንል መጽሐፍ ቅዱሳውንም ኤግዛክትሊ የሆነ ፊገር አይነግረንም አንዳንድ ጥቅሶችን እንይ እልፍ አላፋት ምናምን ይያለ ነው የሚነግረን ዘዳግም 33 2 ላይ እግዚአብሔር ከሲና መጣ በሴይርም ተገለጠ ከፋራን ተራራ አበራላቸው ከአላፋትም ቅዱሳኑ ጋር መጣ አላፋት እንግሊዘኛው 10s of thousands መሰለኝ
yeah
አይደል 10000 አዎ 10000 ስለዚህ ከ10000ዎቹ ጋር መጣ ነው የሚለው። ስለዚህ ቢያንስ 10 ሺዎች አሉ ማለት ነው። ሁሉም ላይ ሆኑ ግን ይችላል። መዝሙር 68 17 የእግዚአብሔር ሰረገላዎች የብዙ ብዙ ሺ ናቸው ብሎ ያወራል። የብዙ ብዙ ሺ ናቸው ብሎ ያወራል። ዕብራውያን 12 22 ስለ አምልኮ የሚያወራበት ክፍል ውስጥ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም፣ በደስታም ወደ ተሰበሰቡት ወደ አእላፋት መላእክት ይላል። ስለዚህ ስለ አምልኮ ነው። አምልኮ እዚህ ደርሳችኋል ነው የሚለው። እዛ ጋ አእላፋት መላእክት ይላል። እልፍ ሺ ነው አይደል? ፈረንጅኛው ይህም ስንት ነው የሚለው? በቃ በጣም ብዙ በጣም በርካታ የሚል የግሪክ ቃል እንጂ ኤግዛክት ፊገር የሚናገር አይደለም። በጣም ብዙ የትየለሌ አይነት አገላለጥ እንጂ ሚሊዮን ወይ ቢሊዮን አይነት የሆነ ቁጥር አይደለም በዚህ ክፍል ላይ ተቀመጠልን። በራእይም ላይ ራእይ 5:11 ላይ የብዙ መላእክትን ድምፅ ሰማው ይላል። የብዙ መላእክትን ድምፅ ሰማው ይላል። ምንድን ነው የሚለው ፈረንጅኛው?
Many
ብዙ። ስለዚህ ብዙ እልፍ አላፋት tens of thousands በጣም በጣም እጅግ አያሌ ወዘተ አይነት አገላለጦች ናቸው እና ያሉት መላእክት በጣም ብዙ ናቸው። እንግዲህ አሁን መቼም የሰው ልጅ ሲፈጠር አንድ ወንድ አንድ ሴት ተፈጥሮ ብዙ ተባዙ ተብሎ ነው የተባዘው። መላእክት እንደሱ አይደሉም። ለምንድን ነው ጌታችን ሰዱቃውያን መተው ስለ ትንሳኤ ሲፈትኑት 7 ሰው ወንድሞች አግብተዋት በኋላ በትንሳኤ ቀን የማን ሚስት ነው የምትሆነው ብሎ ሲጠይቁት መጻፍትን እንደማያውቁ በዚህ ምክንያት እንደሚስቱ ነግሯቸው በትንሳኤ ግን ምን ይሆናሉ ይላል? እንደ እግዚአብሔር መላእክት ይሆናሉ እንጂ አያገቡም አይጋቡም ይላል። ስለዚህ መላእክት አያገቡም አይጋቡም። የመላእክት ትዳር የለም፣ ቤተሰብ የለም። ስለዚህ እነዚህ ሁሉ በቃ የተዋለዱ የተራቡ አይደሉም። የተራቡ አይደሉም ማለት ነው። ስለዚህ የሆኑ ግልገል መላእክት ምናምን የሉም ማለት ነው። መቼም ልጆች አንድ ግልገል ማለት ይቀላል መሰለኝ። ልጄን አንዳንዴ ውይ የመላእክ ግልገል የመሰለች ልጅ እላለሁ ለራሴ። እና እንደሱ የምትመስል ልጅ ካያችሁ የኔ ልጅ ነው። ስለዚህ መላእክ እንዲ ግልገል የሆኑ ትንንሽ ክንፍ ያላቸው ከዛ አድገው አደልት መላእክት ምናምን የሚሆኑ እርጉዝ መላእክት ምናምን የለም፣ አይጋቡም አያገቡም። ስለዚህ እነዚህ ሁሉ እግዚአብሔር ከሰው በተለየ መንገድ ነው የፈጠራቸው። እኛን ከአንድ ቤተሰብ ነው ያባዛን፣ እነሱን ደግሞ ባለበት tens of thousands ከዛም በላይ የሆኑትን እንግዲህ ከአንድ አይደለም የፈጠራቸው ማለት ነው። አንድ ላይ ሁሉንም ፈጥሯቸው ሊሆን ይችላል። በቃሉ ይሆን ያስገኛቸው አነቀ አይሞቱ። ቅድም ምን ብያለው? አሁን ባለው ሌቭል የሰው ልጅ ከመላእክት ያንሳል አይደል? ምንድነው መዝሙር 8ም ላይ አለ፣ ዕብራውያን 2ም ላይ ይነግረናል። ያንን ከፈል ከመላእክት በጥቂት አሳነስከው ይላል። ነገስ ከትንሳኤ በኋላስ እኛ ምኖች ነን? ልጆች ነን። እነሱ ምኖች ናቸው? አገልጋዮች ናቸው። እኛ ልጆች ነን። እኛ እግዚአብሔር ያራራልን እግዚአብሔር ፍቅሩን የገለጠልን ነው። እነሱ ያራራላቸው ናቸው። እነሱ የኛ አገልጋዮች ናቸው። እግዚአብሔርን ሲያገለግሉ እኛን ነው የሚያገለግሉት አይደል? መዳን አሁን ዕብራውያን 1:14 የሚነግረን ለሚድኑት ለነሱ ምንም ያረጉ የሚያገለግሉ። መዝሙር 91ን ስታነቡ ደግሞ በመንገዱ ሁሉ ግር እንዳይሰናከል መላእክቱ ምን ያረጋዋል? ይጠብቋል። ስለዚህ እንዳንሰናከል የሚጠብቁን ናቸው ማለት ነው። አገልጋዮች ናቸው። አሁን በኃይል ይበልጡናል። የነገን አስተውሱኝ፣ እዛ سنገናኝ አስተውሱኝ ማለት ነው። ስለዚህ መላእክት አይወለዱም አይራቡም ማለት ነው። ያሉት ናቸው ያሉት። ሌላ በዚህ ዘመን እንግዲህ አሁን ወደ ዋና አርገን ምን ገባበት ነገር መላእክት እያንዳንዱ ሰው የራሱ ጠባቂ አለው ወይ? እያንዳንዱ ሰው የራሱ የግል አገልጋይ መልአክ አለው ወይ የሚል ነው። እንግዲህ በጣም እየዘረዘር ነው ከመሄዳችን በፊት ጋርዲያን ኤንጅልስ የሚባል እያንዳንዱ አለው ወይ የሚል ጥያቄ እናነሳለን። አንዳንዱ ልብስ ያመጣልኛል ብሎ ማስተመር ሰው ሰምተናል እዚሁ። በቃ መልአኩ ይዞ ይመጣል፣ መልአካችሁን እዘዙት፣ መልአካችሁን ጥሩት፣ መልአክ ምናምን የሚሉ ነገሮች እንሰማለን። ግን የግል መልአክ አለን ወይ? እንግዲህ የመንግስት ምናምንስ አለ ወይ የሚል ሁለት ሐሳቦች መጽሐፍ ቅዱሳዊ ሁለት ጥቅሶችን ላንብብና ከነሱ እነሳለሁ። ቀደም እንዳነበብኩት መዝሙር 91 ላይ ሰይጣንም ጌታችንን ሲፈትነው ያነሳው ነው። በመንገዱ ሁሉ በቃ እንዳትሰናከል እግርን እንዲጠብቁ መላእክት አሉ ተብሏል። ስለዚህ እንዳንሰናከል መላእክት አሉ እግራችንን የሚጠብቁ። ግን እንቅፋት ይመጣናል አይደል? ይመጣናል በደንብ አልኩ። ቀጥሎ ደግሞ ማቴዎስ 18 ላይ ጌታችን ስለ ህፃናት ሲናገር ህፃናትን ሌሎቹ ሲገፉ ወደዛ ሲያደርጉ ተው ይላቸውና ከነዚህ ከታናናሾች እንዳትንቋቸው እነሱን መላእክታቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ ይላቸዋል። ስለዚህ መላእክቱ የህፃናቱን ብትገፏቸው እነሱን የሚጠብቁ መላእክት በእግዚአብሔር ፊት ይቀርባሉ የእግዚአብሔርን ፊት ያያሉና ተጠንቀቁ ብሎ ያስጠነቅቃል። ሶስተኛ ሚነሳው ደግሞ ሐዋርያት ሥራ ላይ ካስተዋወሳችሁ 12 ላይ ጴጥሮስ ታስሮ ይያለ መልአኩ መጥቶ ያስፈታዋል። ከዛ በርሲያም ቋቆ ሮዳ የምትባል አገልጋይ ነበረች አይታ ጴጥሮስ ነው ስትል አብደሻል አሏት። አረ ጴጥሮስ ነው አይቻለሁ ምናምን ብላ ማላ ስደረድር እንግዲያውስ መልአኩ ይሆናል አሉ። ስለዚህ እነዚህን ጥቅሶች በመውሰድ የጴጥሮስ ጠባቂ መልአክ አለ በመልክ ቁርጥ ጴጥሮስ ነው ማለት ነው። ማለት አይተው ጴጥሮስ ነው አይቻለሁ ስትል የለም መልአኩ ይሆናል ካሉ የሆን አይነት አስተሳሰብ ነበራቸው ማለት ነው። ቀጥሎ እነዚህ ንጻናት የሚጠብቁ በሰማይ አባቴን ፊት ያያሉ ስለሚል ምን ማለት ነው ይሄ? እያንዳንዳችን መላእክት አለን ማለት ነው የሚጠብቀን የሚል ነገር ነው። መጽሐፍ ቅዱስ ይሄንን በግልጽ አያስተምረንም። ስለዚህ አንድ የምናቀው ነገር መላእክት እዚህ ምድር ላይ ስራ ካላቸው የሚያገለግሉ ከሆኑ አገልግሎት ምናስተማራቸው እኛ አይደለንም፣ ጌታቸው ነው የሚያስተማራቸው። የሚያስተማራቸው እግዚአብሔር ነው የሚያስተማራቸው፣ አምላካቸው ነው የሚያስተማራቸው። እኛ የእግዚአብሔር ልጆች ነን፣ እኛን ያገለግላሉ። ስለዚህ ህፃናትን የሚጠብቁ መላእክት አሉ ማለት ነው። ለአንድ ህፃን አንድ መልአክ፣ እኔ ሁለት ልጆች አሉኝ አንዳንድ መልአክ ተመድቦላቸዋል ማለት ላይሆን ይችላል። ህፃናትን የሚጠብቁ መላእክት ሊኖሩ ይችላሉ። ህፃናትን ከሰይጣን መቼም ሳንጠበቅ አንኖርም አይደል? ሁሉ ነገር እንደዚህ የሚኖረው ሰይጣን ስለፈቀደ አይደለም፣ ስላቃተው አይደል? ስለዚህ እግዚአብሔር ጥበቃ አለው፣ ፕሮቴክሽን አለው በፍጥረቱ ላይ። ሰይጣን ባሰበው መልኩ አይደለም ሁሉ ነገር ኢቭል የሆነው። የእግዚአብሔር ጉድነስ በዚህ ውስጥ ይሰራል። የእግዚአብሔር ፕሮቴክሽን፣ የእግዚአብሔር ፕሮቪዥን ይሰራል እዚህ ውስጥ። ስለዚህ ህፃናትን የሚጠብቁ መላእክት አሉ። እነዛ መላእክት ደግሞ በእግዚአብሔር ፕሬዘንስ መቅረብ የሚችሉ መሆናቸው ነው ጌታችን እየነገረን ያለው። ይሄንን ማለት ነው የምንችለው። እኛን የሚጠብቁ መላእክት አሉ። ካደጋ ከመሰናክል ይጠብቁሃል የተባሉ መላእክት አሉ። ዛሬም መላእክት አሉ ወይ? ይሰራሉ ወይ? አዎ፣ አንዳንድ ጊዜ ካደጋ ይዳን ነው እኛ አልታየንም እንጂ መላእክት ስበውን ሊሆን ይችላል። መላእክት መኪናውን ወደዛ ገፍተውልን ሊሆን ይችላል። አናቅም፣ አልተገለጠልንም። በማይታየው ዓለም ውስጥ ምን እንደተካሄደ አናቅም። ግን እግዚአብሔር ከብዙ ክፉ ነገር የጠበቀን ከዚህ የተነሳ ሊሆን እና አሁንም በህይወታችን የእግዚአብሔር ጥበቃ በመላእክቱ በኩል እንዳለ እግዚአብሔር መላእክት በእኛ ዙሪያ ሰፍረው እንደሚጠብቁን መጽሐፍ ቅዱስ ያስተምረናል። በእርግጠኝነት በግልጽ የማይነግረን ግን እያንዳንዳችን የራሳችን የተለየ የተመደበልን መላእክት መኖራቸውን ግን መጽሐፍ ቅዱስ በግልጽ አያስተምርም። ካላስተማረን ደግሞ እኛም አናስተምረውም ማለት ነው። ግን ይጠብቃሉ የሚለውን ነገር መጽሐፍ ቅዱስ የሚያስተምረን ነገር ነው ማለት ነው። መላእክት መኖራቸው መላእክት አሉ ብለን መናገራችን ወይም መጽሐፍ ቅዱስ ሲነግረን ብዙ ነገሮችን ወደ ልባችን ያመጣል። አንደኛ ብቻችንን አለመሆናችንን፣ ያለ ጠባቂ አለመሆናችንን። ልክ የኤልሳ ሁለተኛ ነገስት ላይ የኤልሳ አገልጋይ አይ ቲንክ ገያዝ ነው ወጥቶ ያይና ወየው በቃ ተከበናል ሲል ኤልሳ ተረጋግቶ ነበር እና የተረጋጋው አይኑ ስለተከፈተ ነው። አቤቱ የብላቴናህን አይኖች ክፈት ብሎ ጸለየ። አይኖቹ ሲከፈቱ በጣም ብዙ የእሳት ሰረገላዎችና ፈረሶች በዙሪያው ነበሩ። ስለዚህ ሰውየው ተረጋጋ፣ ገያዝ ማለት ነው። አይናችን ቢከፈት እንግዲህ ብዙ ምንፈራቸው ነገሮች፣ እንግዲህ ብዙ ጥበቃ በዙሪያችን አለ ማለት ተጠብቀን የምንኖር ነው። የተዛተ ሁሉ የማይደርስብን፣ የታቀደ ሁሉ የማይደርስብን፣ የተነጣጠረ ሁሉ የማይመታን አይናችን ቢከፈት የሆነ ሰራዊት መኖሩን በቃ መላእክት አሉ ስንል ብቻችንን አለመሆናችንን ነው የሚያስተምረን። እግዚአብሔር ያለ ጠባቂ ያለ አገልጋይ እንዳልተወን ነው የሚያስተምረን። መላእክት ምሳሌዎቻችንም ናቸው ለኛ። ምክንያቱም ጌታችን ጸሎትን ሲያስተምር ምን አለ? ፈቃድህ በሰማይ እንደሆነ በምድር ይሁን። በሰማይ ፈቃድን የሚፈጽሙት እነማን ናቸው? መላእክት ናቸው። እንደሱ ይሁን ብሎ ይናገራል። ስለዚህ በመድር ላይ ምንድነው የሚያረጉ ፍርድ ይፈጽማሉ ፍርድ ሲፈጽሙ ብዙ ቦታ እና ያለን እግዚአብሔር መልአኩን ላከ መታቸው ይላል ያሶርን ሰራዊት የግብጽ የበኩር ልጅ ይለናል በቃ መልአኩን ይልካል ይመታል እግዚአብሔር መልአኩን ልኮ ደግሞ ሰዎችን ከፍርድ ይታደጋል ጴጥሮስን ከታሰረበት አወጣው መልአክት ለእግዚአብሔር ይዘምራሉ መልአክት እግዚአብሔርን መልእክት ያመጣሉ መልአክት ይደሰታሉ አይደል ይደሰታሉ በቃ ጌታችን ሲወለድ ረኞቹ ጋር መጣው በቃ የነበረው ዝማሬ የተወደደንኛ የመጣው ወደኛ የሚያድነው እኛ ራይ ስታነቡ ከነገድ ከቋንቋ ዋጅታልና ብለው ያመሰግናሉ ይገባል ያዳነው የመረጠው እኛ ተደስተው ጮቤ የሚረቁት እነሱ ምን ከፋፈለው እኛ እችንም አትርሳት ማለት እኛ በመዳናችን እኛ ሳይገባን እነሱ ስለዚህ የእግዚአብሔርን ፈቃድ በመፈጸም ምኖቻችን ናቸው ምሳሌዎቻችን ናቸው ለምን እንዴት ሐሳብን ቀይር ሲሉ አንናይ ሲል እግዚአብሔር ፈቃዱን ይፈጽማል ለኛ ምሳሌዎቻችን ናቸው እግዚአብሔርን በመታዘዝ ፈቃዱን በመፈጸም መኖር እንዳለብን የሚያስተምር አጋንንትን ይፋለማል ቀድም ያነበብነው ሚካኤልና ሰራዊት ተዋጉ የሚለው ዳንኤል ምዕራፍ 10 ላይ ፋርስ አለቃ ተቋቋመኝ ስለዚህ ሚካኤል መጥቶ የሚለው ሌሎችንም ክፍሎች ስንወስድ እንደሱ ያረጋሉ ምድርን ይቃኛሉ ይዞራሉ ዘካርያስ 1 10 እና 11 ዘካርያስ 1 10 እና 11 በባርሰነት ዛፎች መካከል ቆሞ የነበረው ሰው እነዚህ በመድር ላይ ይመላለሱ ዘንድ እግዚአብሔር ይላካቸው ናቸው ብሎ መለሰ በባርሰነት ዛፎች መካከልም ቆሞ የነበረውን እግዚአብሔርን መልአክ በመድር ላይ ተመላለስን እነሆ ምድር ሁሉ ዝምብል አርፋ ተቀምጣለች ብለው መለሱለት ስለዚህ መልአክት ሚቃኙ የዞሩ በቃ ሰላም ነው አካባቢው እንደ ስራቸው እንግዲህ የየራሳቸው ኤሪያ ሊኖራቸው ይችላል አላቅም መጽሐፍ ቅዱስ በጣም በዝርዝርና በግልጥ ያላስቀመጠው ነገር እንደሱ ማድረግ ስለሌለብን ሚለውን ብቻ ነው መነጋገር ምን ይችላል ስለዚህ ምድርን ይቃኛሉ ሰላም ነው እዚህ አካባቢ ችግር አለ አይነት ነገር ሪፖርት ሲደራረጉ ዘካርያስ ላይ የሆነ ግሊምስ ነው የምናየው እንደሱ አይነት ስራም ሊኖራቸው ይችላል ማለት ነው ያው ስለ መልአክ ስናነሳ በእኛ ሀገር አውድ የምልጃ ጉዳይ ይነሳል በእኛ ጋር አውድ ስለዚህ በእግዚአብሔርና በሰው መካከለኛ ናቸው ወይ ብንል መጽሐፍ ቅዱስ ኤክስፕሊሲትሊ የሚነግረን በእግዚአብሔርና በሰው መካከል ያለው መካከለኛ አንድ ነው እርሱም አራት ነጥብ ብሎ ነው የሚነግረን አንድ ነው ስለዚህ መካከለኞች አይደሉ እግዚአብሔርና ሰው መካከል መልእክት የማምጣት መልእክት የመውሰድ ነገር አላቸው አዎ ሁሉም ቦታ ግን የምናየው ግንኙነቱን ኢኒሼት የሚያደርገው ማን ነው እግዚአብሔር ወደ ማርያም መጣ ማርያም ጠርታው አይደለም ወደ ኤልሳቤጥ እና ዘካርያስ መጣ እነሱ ጠርተውት አይደለም ወደ ሳምሶን እናት መጣ ወደ አብርሃም ወደ ኔሚት ወደ ሁሉም ሲመጡ ግንኙነቱን ኢኒሼት የሚያደርገው ማን ነው እግዚአብሔር ወደ ላካቸው ይሄዳሉ እንጂ ወደ ተጠሩበት ስፍራ ሁሉ ስለመሄዳቸው ባልተጻፈልን መጥራት እንደምንችል አልተነገረንም ኑ ስንላቸው አቤት ብለው እንደሚመጡ አይደለም እግዚአብሔር ሲልካቸው ወደኛ ይመጣሉ መጽሐፍ ቅዱስ ላይ የተነገረን በሙሉ ከሰው ልጅ ጋር ባላቸው ኢንተራክሽን ላኪው ማን ነው እግዚአብሔር አንድም ቦታ ሰው ጠርቷቸው የመጡበት ሰው ጋብዟቸው የመጡበት ሰው አዘዟቸው የታዘዙበት ቦታ የለም ሁሉም ቦታ ላኪው ማን ነው ኢኒሼተሩ እግዚአብሔር ነው ስለዚህ ትምርቱም መሆን ያለበት በመላእክቱ ጉዳይ ሁሉ ጊዜ የሚልከው እግዚአብሔር ነው ከላካቸው ወደኛ እሰየው እንቀበላለን መቀበል አለብን የዕብራውያን ጻፊ ሲነግር ሰዎችን ተቀበላችሁ እንዲያርጉ አንዳንዶች ሳያቁት መላእክትን አዎ ስለዚህ ሳናቀው ልናስተናግዳቸውም ስለምንችል እንግዳ ተቀበሉ አደራችሁ እኔም ብትቀበሉ መላእክ አይደለም ግን ማታቁት ሰው ምናልባት መላእክ ቢሆንስ ስለዚህ መቀበል አትርሱ ብሎ ይመክራቸዋል ምክሩ ለኛም ነው መላእክትን ልትቀበሉ ትችላላችሁ ሆኖስ ይሰራል ዛሬ ማለት ዛሬም ከክፉ ከተጠበቅን እንግዲህ አዲስ ኪዳን ላይ ተጽፎ የመጀመሪያዎቹ ሰዎች አሉ የዕብራውያን እንዲያው ምዕራፍ 2 ላይ ስናይ የመጀመሪያ ሰሚ አይደለም የዕብራውያን ጻፊ አይደል የሰሙት ለኛ አጸኑት እኛ ከነሱ ሰምተን ነው ብሎ የሚናገረው ሰውዬ እንኳን መላእክትን የመቀበል ጉዳይ ስለመኖሩ ይነግረናል መጠንቀቅ ደግሞ አለብን መላእክት ምክንያቱም ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 1 ቁጥር 18 ላይ ምን ይላል እኛ بنهون وين يا سماي ملائك كسطنلاچو كسطناچو وانجيل وچي ميامطا بينور من يهون ለምንድነው መላእክን የጨመረው? እኛ ብንሆን ወይም የሰማይ መላእክ ካለ ችግር አለ ማለት ነው አይደል? መጠንቀቅ አለብን። ምክንያቱም በቆሮንቶስ መልእክቱ ላይ ደግሞ የሚነግረን ሁለተኛ ቆሮንቶስ 11 ላይ ሰይጣን ራሱ የብርሃን መላእክ ተመስሎ ይቀርባል፣ ራሱን የብርሃን መላእክ አድርጎ ይለውጣል። ስለዚህ መላእክ ተገለጠልኝ፣ መላእክ የብርሃን መላእክ መጥቶ እግዚአብሔር መላእክ አዲስ ትምህርት ነገረኝ ብለን እንዳንሄድ ያስፈራል። አሉ የሃይማኖት ክፍሎች አይደል? ሞርሞኖች እንዴት ናቸው? የሆነ መላእክ ተገልጦ ለጆሴፍ ስሚዝ ነው ተገለጠለት። የመሐመድን ታሪክ ታውቃላችሁ? ጅብሪል አይደል? የኛው ገብርኤል ማለት ነው። ተገልጦ ሰጠኝ። በእኛም መካከል አንዳንድ ጊዜ በቪዲዮ ያው ኤሌክትሮኒክስ ሚዲያ ላይ ሳይሰብከት የሆነ መልአክ አቀበለኝ የሚሉ መልአክ በህልም አሳየን ብለው መጽሐፍ የጻፉ እነ ኬኒት ሀገን አሁን አሉ። መልአክ ተገልጦ ያስተማራቸውን ይጽፋሉ። አየው መልአክ እንዲወስዶኝ ምናምን። እኔ መልአክ ሲያበዛ ሰው እንዲያውም ጥያቄ ነው የሚፈጠርብኝ። ዳር ዳርታው አዲስ ነገር ኢንትሮዲውስ ለማድረግ ነው። የተጻፈውን ነው እንጂ ከዚህ ውጪ መልአክ ገለጠልኝ ብሎ አዲስ ነገር ኢንትሮዲውስ የሚያደርግ የምን ልጅ ነው የሚለው የእርግማን ነው የሚለው። ስለዚህ መላእክት እግዚአብሔር ልኳቸው ሊያገለግሉን ይችላሉ። በመላእክት እግዚአብሔር ሊናገረን ይችላል። በመላእክት እግዚአብሔር ከተለያየ አደጋ ሊያተርፈን ይችላል። መልአክ መሆናቸውን ላናቅ እንችላለን። አንዳንዶቹ መጽሐፍ ቅዱስ ላይ ስናነብ ሰው አጠገባቸው ቆሞ ነው የሚመስለው። በሰው መልክ ይሆናል እግዚአብሔር ተገልጦ። አንዳንድ ጊዜ እንደ እግዚአብሔር መልአክ ሆንክልኝ የምንላቸው ሰዎች አሉ አይደል? በቃ የሆነ the right time at the right place ካች የሚሉልን ሰዎች እንደ እግዚአብሔር መልአክ ሆንክ እንላቸዋለን። እንደሱ ማናቀው ሰው ድንገት መጥቶ እኛ መልአክ መሆኑን ላናቅም እንችላለን። ግን መጠንቀቅ ያለብን አዲስ ትምህርት ተጠንቀቁ፣ መላእክም ቢሆን። ምክንያቱም ሰይጣን የብርሃን መልአክ ተመስሎ ራሱን ይገልጣል የሚለው ዋርኒንግ በተለይ በዚህ ዘመን ጥንቃቄ የሚያስፈልገው ነው። አምልኮም መጠንቀቅ አለብን። ብዙ አይመለከተንም፣ ግን ቆሎሳይስ 2:18 ላይ ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋም አምሮ በከንቱ እየታበየ ማንም አይፍረድባችሁ የመላእክትን አምልኮ ይላል። ራእይም ላይ እንደምናነበው ልሰግድለት ተደፋው ሲል እንዳታደርገው ተጠንቀቅ፣ እኔ አብሬ ምንድን ነኝ ይላል፣ ባሪያ ነኝ ተነስ ብሎ ለእግዚአብሔር ብቻ መስገድ እንዳለበት ይነግረናል። እና መልአክ ሊገለጥላችሁ ይችላል። ፊልጶስን ወደ ጋዛ መርቶታል። ቆርኔሌዎስን ወደ ጴጥሮስ መልእክተኛ ላክ ብሎ የላከው ማን ነው? መልአክ ተገልጦለት ነው ወደ ዮጳ ወደ ጴጥሮስ ሂድ ብሎ የነገረው። ጴጥሮስን ከእስር ቤት አውጥቶታል። ጳውሎስ የሄደበት መርከብ ወደ ሮም ልትሰበር ስትል በቃ ሲፈሩ ልንሞት ነው ሲሉ ተነስቶ የእርሱ የመሆን ደግሞም የማመልከው የእግዚአብሔር መልአክ እንደዚህ ብሎኛል ብሎ ማንኛችሁም መርከቢቱ ትሰባበራለች ግን የሚሞት የለም ብሎ አይዟችሁ ብሎ ይናገራቸዋል። እና መልአክ ተገልጦለት ለጳውሎስ በዛ ሰዓት ምንም አትሆኑም፣ አደጋ ይደርሳል ግን የማንም ነፍስ አይጠፋም ብሎ ነግሮታል። ስለዚህ እነዚህን ነገሮች ስናይ ዛሬም እግዚአብሔር መላእክትን አይናችንን ከፍቶ ሊያሳየን ይችላል። በመልካምም ከክፉ በመጠበቅም ነገር እግዚአብሔር መላእክትን ወደኛ ልኮ ሊጠቀምብን ይችላል። ይሄን ይመስላል የመላእክት ጉዳይ ማለት ነው። መጽሐፍ ቅዱስ ቅድም እንዳልኩት ተንተን አኩሪሲቲ ወንድና ሴት አለ፣ ያው መንፈስ ጾታ የለውም ይሄ ግልጽ ነው፣ አይጋቡም የሚለውን ግን የሚመጣብንን ወደ አእምሯችን ፖፕ አፕ የሚያደርገውን ነገር በሙሉ አይመልስልንም። ጉዳዩ እሱ ስላልሆነ ግን መጽሐፍ ቅዱስ ኢንጄኔራል ስለ ቅዱሳን መላእክት ይህንን ነው የሚነግረን ማለት ነው። ሰዓታችን ሞልቷል፣ ግን አንድ ጥያቄ ካለ ጋሽ ጌታቸው።
ብዙ ሳስብበት ነበርና መላእክት ሚሆንቸው
ኢኒሽየት የሚል ቃል የተጠቀምኩት ኢኒሽየት አናደርግም እሺ።
ዘካርያስ
ነው የሚነሳው። ያው የሚነሳው ዘካርያስ ነው።
አዎ ካንደንቱ ነው ፓኬጅ ዞሮ ነው ታቸው ሲትለው እንዲብል እንዲብል ነው ይመጣው ማለት
ጋሽ ጌጭ አንተ እንደምትለው ነው እኔ ጋር አው መጽሐፍ ቅዱስ ትንትን አርጎ አይነግረንም የዘካርያስ ጉዳይ እንደሚነሳ ስለማቀ ነው ቀድም ኢኒሼት የሚለውን ቃል ያልኩት ዘካርያስ አላምን ሲል አላመንክምና ድዳ ተሆናለ ሲለው ራሱ ገብርኤል ከራሱ አፍልቆ ነው ያንን ብይን የበየነበት ያንን ፍርድ ነው አይደል የበየነበት ከራሱ አፍልቆ ነው በሰው ላይ ስልጣን ስላላቸው ወይም አሁን ከሰው ይበልጣሉ ስላልን በዛ የራሱ ውሳኔ የራሱ ዕቀት ስላለው ከዛ ተነስተ ነው ወይም እግዚአብሔር እንዲካለ እንዲበልብሎት ነው ምንም አላለንም አናቀም ግን አንድ ነገር ምናቀው እዛም ሲመጣ ተልኮ ነው ስለዚህ አትሊስት ምናሰምርበት የኮሙኒኬሽኑ ኢኒሼሽን ኬት ነው በቃ ይሄ ከዚህ አይሆንም ስንል አይሆንም ማለ የሚል መልእክት ይዞ ስለመሄዱ ወይም እዛው ጀጅመንት ስለማረጉ መጽሐፍ ቅዱስ በግልጽ ስለማያስተምረን ያው ዝም ነው አይደል አለ ምትለው አይ የመናፍስት
ማለት ወይም ደግሞ እንደምታውቀው ከኛ ከሎጂካ ሳር ውጪ አሁን እነዚህ ነገሮች በእኛ ውስጥ ጠንቀን አሁን እኔ አንድ ነገር ለማድረግ መልእክት አድርሼ መመለስ ስላለብኝ እናስባለን ታይም ምናምን
ግን በመላእክት እና በእግዚአብሔር ማከ ያለው
ነገር እግዚአብሔር ጋር ሪል ታይም ነው ነገሩ
እንኳን ያኔ እንብ ያላልክ መላኩ ለጫዋታ ነው አንድ ጥያቄ ነበር ያልክ ሰዓት ሞልቷል
ወይ ኔክስት ዊክ ለጥያቄ ትንሽ ታይም እንደምንና ተቻለ ማለት
በዛውም እንድትመጡ ይሆናል ሰዓት ሞልቷል እኔ ስለዚህ የሚቀጥለው ሳምንት ጌታ ቢፈቅድና ብንኖር እንቀጥላለን ማለት ነው ይሄን ይመስላል እና አጭር ጸሎት እናድርግ አለ ሌላ አጭር ጸሎት እግዚአብሔር ሆይ እናመሰግናለን ባይኖች ዘንድ የሰው ልጅ ክብር ስለሆነ ባለማወቅ ሰው ክብር ሆኖ ሳለ እንደሚጠፉት እንስሳት ሲመስል ባይናችንም እናያለን እንደዛም ሆኖ ግን ሰው ከፍጥረት ሁሉ በተለየ የአይኖች ማረፊያ ስለሆነ የአይኖች ማረፊያዎች ስለሆነን እናመሰግናለን ለኛ ስለራራ ለመላእክት እንዳራራ ቃልህ ይናገራል ለኛ ስለራራ በአምሳልህ ስለፈጠርከን ለኛ ቦታ ስላለ ለኛ ፍቅር ስላለ ጌታ ሆይ ተመስገን በዚህ ውስጥ ያየነው ምህረትን ነው ሁላችን ቢፈረድብን ፍትህ ነበር ግን ያልተፈረደብን ጌታ ሆይ ምህረት ስለሆነ ስለ ምህረት ተመስገን ብቻችንን ስላደለን ጠባቂ ሰራዊት በዙሪያችን ስላረክ ከክፉ የሚጠብቁ ጌታ ሆይ እግራችንን ከመሰናከል የሚጠብቁ እስከዛሬ ባናቀው ምናልባት በህይወት ዘመናችን ከብዙ ነገሮች የተጠበቅነው በዙሪያችን ካስቀመጥከው ሰራዊት ይሆናል ባይገባንም እናመሰግናለን አንድ ቀን ሁሉ ጥያቄ የሚመለስበት ጊዜ ሊደርስ ይችላል አሁን ግን ስለሆነውም ስላልሆነውም ካንዳንድ አደጋ ለምን እንዳልተጠበቅንም አናቅም ካንዳንዱ መጠበቃችንንም አናውቅም ግን እግዚአብሔር ሆይ እናመሰግናለን ልክ እንደ መላእክቱ የምንታዘዝ ፈቃድህ በሰማይ እንደሆነ በቤታችን የሚሆንበት ፈቃድህ በሰማይ እንደሆነ በኑሯችን የሚሆንበት ፈቃድህ በሰማይ እንደሆነ በቤተ ክርስቲያናችን የሚሆንበት ፈቃድህ በሰማይ እንደሆነ በምድርም የሚሆንበትን ጌታ ሆይ ነገር እንድናይ በጸጋ ሀግዘን ደካሞች ነን ጸጋህ ያበረታናል እርዳን ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን